Voice of America. የኢትዮጵያ ራዕይ ፓርቲ ኢራፓ የወቅቱን የሀገሪቱን ሁኔታ እንዴት ይመለከተዋል? ኢራፓን ጨምሮ 16 ሀገር አቀፍ ፓርቲዎች ከገዢው ኢህአዴግ ጋር እያካሄዱ ባሉት ድርድር እስካሁን የተገኘ ውጤት አለ ወይስ በራሱ በድርድሩ ሳቢያ ቀውስ ውስጥ የገቡ ፓርቲዎች አሉ? መንግስት አሁን እስረኞችን ለመፍታት የወሰነው በፓርቲዎች ወይስ ህዝቡ ባሳደረው ጫና? ሰሎሞን ክፍሌ በቀጣዩ ዲሞክራሲ በተግባር ፕሮግራሙ እነዚህንና ሌሎች ጥያቄዎችን አንስቶ ከኢትዮጵያ ራዕይ ፓርቲ ሊቀመንበር ከአቶ ተሻለ ሰብሮ ጋር ተወያይቷል።
አቶ ተሻለ ሰብሮ፣ አስቀድሜ ለትብብሮ ላመስግን።
እንደምንገልጹ
ሰሞኑን በመንግስት እየተወሰዱ ስላሉ እርምጃዎች ልጠይቆ፣ አሁን ያለውን ወቅታዊ ሁኔታ እንዴት ይመለከቱታል? አቶ ተሻለ፣
መንታ መንገድ ላይ ነች። እንደ ሀገር ድልን በድል እየተቀዳጀች ነው። እንደ መንግስትና እንደ ገዢው ፓርቲ ግን ተሸንፋለች። ግን አልሞት ባይ ተጋዳይነቷን እያረጋገጠች ነው ያለችው።
ኢህአዴግ እንደሚያውቁት በ1993 ዓ.ም ነው ስልጣን የያዘው። ከዚያን ጊዜ ጀምሮ አገሪቱ አሁን ባለው ደረጃ ችግር ውስጥ የገባችበትን ጊዜ ያውቃሉ?
እንደ ሀገር አልነበረም። እንደ ሀገር እንደ ህዝብ በአጠቃላይ መልኩ የተለያዩ ኪሶች ወይም ፖኬቶች ነበሩ። ነገር ግን እንዳሁኑ አልነበረም።
ከምን የመነጨ ይመስሎታል አሁን ያለው ችግር?
የኢትዮጵያ ህዝብ ችግር ላይ መውደቅ የጀመረው በ87 ከዛም ደግሞ በባሰ መልኩ 97 ነው። 87 ህገ መንግስቱን በተመለከተ ነው። ህገ መንግስቱ ውስጥ የነበሩ ወይም የተካተቱ አንቀጾች ለዛሬ ላለንበት ጋባዥ ሆኗል። የ97ን ደግሞ ደም ወደ ማፍሰስና ወደ እልህኝነትና ወደ ጸብ አጫሪነትና ወደ ኃይልን መጠቀምን ሆን ብሎ የተነሱበት ዲሞክራሲያዊ ጭላንጭሉ መጥፋት የጀመረበት በመሆኑ ከዛ ድሮ ጊዜ ጀምሮ 87 ከዛ 97 ዛሬ ላለንበት ጋባዥና መሰረታዊ ምክንያቶችና ወቅቶች እንደሆኑ ማወቅ ይቻላል። በኢህአዴግ አንጻር ደግሞ ያየነው እንደሆነ ኢህአዴግ በተለይ 2007 ዓ.ም አምስተኛ ዙር ሀገር አቀፍ ምርጫን ወቅት ላይ ቢያንስ የጥገና ለውጥን መቀበል ይቻል እንደሆነ ተብሎ በሚታሰብበት ጊዜ እድሉን ያበላሸው 100% አሸንፍ ያለው ስልጣን ለመውጣቱ ከ2007 በአቆጣጠር ወይም በፈረንጆች 2015 ያው እሱ አደጋ ውስጥ መግባት ጀመረ። አደጋ ሁለት አይነት መልክ ነው። ኢህአዴግ ዛሬ አደጋ ውስጥ ገብቷል፣ ሀገራችን ቀውስ ውስጥ ነው የሚለው እሱ እንደሱ ይበል የራሱ ነው። ያ የህዝብ ግን የጀመረው 87 ነው በእኛ አቆጣጠር ቅድም ባልኩት ምንጭ ያሁኖች። ስለዚህ የአሁኑ ችግር ኢህአዴግ ብቻውን የራሱን ችግር የህዝብ እያደረገው እንጂ ህዝብና ችግር ስገባው ችግሩም ደግሞ እየታገለ የመጣበትና ዛሬ በድል አጥጋ ላይ የሚገኝበት ወቅት ላይ ነን። ይህን ማለት የሚቻለው
ይህን ካነሱ ዘንድ አቶ ተሻለ፣ እርስዎ የሚመሩትን የኢትዮጵያ ራዕይ ፓርቲን ጨምሮ 16 ሀገር አቀፍ ፓርቲዎች ከገዢው ኢህአዴግ ጋር እየተደራደራችሁ ትገኛላችሁ። ድርድሩ በእናንተ ራዕይ ፓርቲ ግምገማ እስካሁን ምን ውጤት አስገኝቷል ይላሉ?
ጥሩ ጥያቄ ነው። ኢትዮጵያ ራዕይ ፓርቲ ለሰላማዊ ትግል ቆርጦ የተነሳ ነው። በእጁ ምስማርም ሆነ መስኮት የለውም። እምነቱ ነው፣ የኢትዮጵያ ህዝብ አጀንዳ ነው፣ ሀቀኝነቱና ቅንነቱ ነው፣ እረፍታለሁ አደርሳለሁ የሚለው ተስፋው ነው። ከዚያ አኳያ ከማንም ጋር በኢትዮጵያዊ አጀንዳና በኢትዮጵያዊነት ዙሪያ ላይ ለሚነሱ ለማናቸውም ግዙፍና አንኳር ሀገራዊ ጉዳዮች ከማንም ጋር በመደራደር በአንድ ጠረጴዛ ዙሪያ መቀመጥና መደራደር ይሄ መስመሩ ነው፣ መሪሁ ነው። ከዚያ አኳያ ከኢህአዴግ ጋር አሁን ሞክረናል፣ እየሞከርንም ነው እስከዛሬቱ ቀን ድረስ። ነገር ግን እስካሁን የተገኙት ውጤቶች ሌሎች ያራገቡት ማለትም በጣም ውጤታማ ነበር ባሉት መልኩ ሳይሆን ኢትዮጵያ ራዕይ ፓርቲ 34 አጀንዳዎችን አቅርቦ 22 ውድቅ ሆኖበት 12ቱን ብቻ ይዞ ከ12ቱም ወደ ፓርላማ ረቂቅ የቀረበው እንዲጸድቅ የቀረበው ላይ ብቸኛ የተቃወመ ኢትዮጵያ ራዕይ ፓርቲ ነው። 95% አልተቀበለውም። ይህን እስከ ዛሬ ያለው ውጤት አልባ ብለን መግለጫ ያወጣ ነው። የኢትዮጵያ ራዕይ ፓርቲ አመራሩም ሆነ ምክር ቤቱ የተቀበለ ነው፣ ያመነበት ነው።
በዚህ በድርድሩ አካሄድ ላይ ከግራና ከቀኝ የሚሰሙ ሌሎች ቅሬታዎችም አሉ። እርስዎ ራስዎም አሁን ያነሱትን ጨምሮ ይህንኑ እንዳንጸባረቁ እናውቃለን። ለምሳሌ በዚህ ድርድር ምክንያት አንጋፋ የሚባለው ኢዴፓ ውስጥ ትልቅ ቀውስ ተፈጥሯል። ከድርድሩ የእስካሁን ጉዞ አንጻር ምንድናቸው ይላሉ ጉድለቶቹ በድርድሩ ላይ ማለት ነው?
በጣም አዝናለሁ። በውስጡ አንቺ የሚባሉ መልካም ሰዎች እንደ ግለሰብ የወሰድኩ እንደሆነ አሉ። ራዕይ አላቸው፣ በኢትዮጵያነት የሚያምኑ አላማ አላቸው፣ ቆራጥነት ያላቸው አሉ። ነገር ግን እንደ ድርጅት ከሆነ ከኔ በላይ ዚዮን የሚያውቃል፣ አለም ህዝብ የሚያውቀው ነው፣ በውጭም በውስጥም ያለው ነው። ስለዚህ እየጠራ መስመር ውስጥ የገባ አይመስለኝም። ሌላ ድርጅት የጠራ መስመር ውስጥ የገባ አልመሰለኝም። ስለዚህ በሌላ ድርጅት ጉዳይ ላይ ዘዙስ ገብቼ መናገር አግባብ አይደለም፣ የፓርቲንን እምነት አይደለም። የትግል አጋርነታችን ግን አንድ መስመሩ የጠራ ቢሆን አቋሙ የጠራ ቢሆን ብዙ መሳት ይቻል ነበረ። ዛሬ የሚታየው ነገር ባልተደገመ ነበረ። ስለዚህ ግለሰቦችን አደንቃለሁ፣ ነገር ግን እንደ መስመሩ ባልጠራ መልኩ በመሄዱ ግን እንቸገራለን። ያ ለኢትዮጵያ ፖለቲካን ችግር ፈጣሪ እንደሆነ ይሰማናል።
በመጨረሻ አቶ ተሻለ ሰብሮ አንድ ጥያቄ ላንሳሉ እናበቃለሁ። አሁን ኢትዮጵያ ውስጥ ባለው የፖለቲካ እንቅስቃሴ ከፓርቲዎች ይልቅ ትልቁን ሚና እየተጫወተ ያለው ህዝቡ ነው። ሌላው ቀርቶ አሁን መንግስት አሳሪዎችን ለመፍታት የተገደደው እናንተ ፓርቲዎች ባደረጋችሁት ጫና ሳይሆን በህዝቡ እንቢተኝነት ነው የሚሉ ወገኖች አሉ። እርስዎ ይህን እንዴት ያዩታል?
አዎ፣ ምንኛው ማናቸውም የህዝባዊ ጉዳይ ቀርቶ የቤተሰብ ጉዳይ እንኳ ቢሆን በአንድ ሰው በአንድ ግለሰብ ወይ በአባወራ በማወራ ወይ በቤት ውስጥ ባሉት በሌሎች ልጆች ታዳጊዎች ብቻ አይወሰንም። ሁሉም ሚና አለው። ሁሉም የሚጫወተው መስመር አለው፣ ድርሻ አለው። ስለዚህ የሁሉም የተባበረ ሀሳብ፣ የተባበረ ሙከራ፣ የተባበረ በቀጥታም ሆነ በተዘዋዋሪ የተደረጉ እንቅስቃሴዎች ናቸው ለዚህ ያበቃው። ስለዚህ ሁሉም ሚናው እየተጫወተ ነው፣ የሁሉም አሻራም የተቀመጠበት እንደሆነ ነው። ይህ እንቅስቃሴና ይህ አብዮታዊ ጅምሮች ትክክል ነው። አንዱ ከሌላው ሊበላለጥ ይችል ይሆናል በተወሰነ መልኩ፣ ግን ጠቅልል ያለ ድምር ውጤት የኢትዮጵያኖች በኢትዮጵያነት ዙሪያ በግልም በተናጠልም የሚወረውሩት ጠጠሮች ናቸው፣ ከውስጥም ከውጭም፣ ከሀገር ውጭም ከሀገር ውስጥም። ስለዚህ እንደውም አልፎ ተርፎ ሌሎች ኃይላት ማለትም ኢትዮጵያኖች ያልሆኑ ወገኖች የሚያደርጉት አስተዋጽኦ ይኖራል። አሁን ለተደረገውና እየተደረገም ላለው ሊሆንም ወዳለው ያው የሚወስድ ምንድን ነው? በትክክል የሁሉ አስተዋጽኦ ነው። በተለይ በሀገር ውስጥ በተለይ በኢትዮጵያኖች ዙሪያ የሚደረጉ እንቅስቃሴዎች ሊዳብሩ ይገባል። ስልጣን ላይ ባለው መንግስት ጋር መደራደር ወደማይቻልበት ደረጃ እየተደረሰ ነው። ከስልጣን በሰላማዊ መንገድ ወጥቶ ስልጣኑ እንዴት እና በምን መልኩ ማስተላለፍ እንደሚገባው ወደ መደራደሪያ ነጥብ መውሰድ እንጂ ስልጣን ላይ ተቀምጦ ህዝብ አልፈልግም ያለው ተቃውሞ የገጠመው ታግሎ የተሸነፈው ተከራክሮ የተረታው መንግስት ላይ ስልጣን ተቀምጦ ድርድርን በዲሞክራሲና ሰላማዊ በሆነ ዘለቄታ ባለው መልኩ አመት አለውን ህዝብን አንድ አደርጋለሁ ሀገር እንደገና መልሼ እገነባለሁ ብሔራዊ መግባባትን አመጣለሁ ለማለት የሚመች እና የሚቻልም አይመስልንም። ስለዚህ መንግስት ወደ ራሱ ተመልሶ አንደኛ በቀደም የተናገረው ይሄ መግለጫ ጥፋትን ካመነ ጥፋትን ያመነ ክፍል ይወርዳል ከስልጣን ወርዶ ዝቅ ብሎ ከህዝብ ጋር ይመጣል እንጂ አሁን ስልጣን ላይ ቆይቶ ይቅርታ የጠየቀበት ምን እንደሆነ በግልጽ ሳያስቀምጥ እርምጃም ሳይወስድ ስልጣንም ሳይለቅ እዛ ላይ ቁጭ ብሎ በዛ መልኩ መሆን የለበትም ነው እያልኩት ያለሁት። ኢትዮጵያ ህዝብ ግን በህብረት በአንድነት ተቀራርቦ መስራት በመቻቻል ሲመለስ ባለመሆን በኢትዮጵያዊ ወንነትና በአንድነቱ ህዝብ ራሱን በራሱ አስተባብሮ ወደ ብሔራዊ መግባባትና እርቀ ሰላም ምስል ድረስ መሄድ አለብን። ይህ ብዙ የፓርቲ መስመር
አቶ ተሻለ ሰብሮ የኢትዮጵያ ራዕይ ፓርቲ ኢራፓ ሊቀመንበር ለሰጡኝ ማብራሪያ በጣም አመሰግናለሁ።
አቶ ሰለሞን አንተንም ወንድሜንም ሆነ ድርጅትም ቢሆን ከልብ አመሰግናለሁ። ጋሜል ባንካችን እግዚአብሔር ስጥልኝ። በደታሴ በፋት የሱ